ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
አዲስ አበባ ዛሬ እኛ በአሰላነው መሰረት በትንሹ 1.2 ሚሊዮን ሜትር ኪዩብ በቀን ሲያስፈልግ አቅርቦቱ ግን 480,000 ብቻ ነው። ይሄ ማለት 40% የሚሆነውን ብቻ ነው መሸፈን የቻለው ዛሬ ከሚፈለገው።
ውሃን በፈረቃ አድርገን የውሃን ዋጋ መተመናኝ አንዳንድ በጀሪካን ብነግር አሁን በጀሪካን 40 ብር ገብቷል፣ 80 ብር ገብቷል ይባላል። ይሄ ነው ዋጋው ወይስ በቦትል ውሃ? ጠቅላላ ከተማ በሙሉ እንዴት የቦትል ውሃ እየጠጣ ይኖራል?
አዲስ አበባን ውሃ ጠማት። በውሃ ጉዳይ ዙሪያ ትኩረት ካደረገ ወቅት የተወሰደ ነው። ሁለት ታዋቂ የውሃ ጉዳይ አዋቂዎችና
ኢትዮጵያን ጨምሮ በአጠቃላይ አህጉር አፍሪካን በሚመለከቱ ጉዳዮች ዙሪያ የጥናት ስራዎች የሚያካሂደው የዋሽንግተኑ ዊ አስፓየር የተባለ ቡድን የወቅቱ ፕሬዚደንት ስለ ውሃ ጉዳይ በሚጀመር ወቅት አብረውን ያመሻሉ።
ወይዘሮ ማርታ ሁል ጊዜ በዓላማ የምትሄድ ያ ራዕይና ያ ዓላማ መሰረታዊ አድርጎ የቆመበት ለልጆች ያላት ፍቅሯ፣ ለሀገር ያላት ፍቅሯ፣ ለአረጋውያን ያላት ፍቅሯ ይሄ አብዛኛው ስራ የተሰራበት ምክንያት ይሄ ነው ብዬ አስባለሁ።
ያደግኩት ፕሮጀክቱ ባለበት አካባቢ ነው፣ የተቡም በዛው በፕሮጀክት ሜሲ ስር። እዛ ገጠር ውስጥ መብራትና ውሃ በሌለበት ኦልሞስት ጨለማ በሚመልስ አካባቢ ውስጥ ኢንተርናሽናል ስኩል ክራይቴሪያ በሚያሟላ ትምህርት ቤት እድሉን አግኝቼ ተምሬያለሁ። አሁን ላለሁበት የሙያ ዘርፍ ደግሞ የነበረው አስተዋጽኦ እንደዚሁ ትልቅ ነው።
ለሰብአዊ ስራ የተሰጠ የእድሜ ልክ ጉዞ ተምሳሌት ናቸው።
ቀደም ሲል ይኖሩበት በነበረው ዩናይትድ ስቴትስ ኋላም በኢትዮጵያ መጠነ ሰፊ የበጎ አድራጎት ስራዎች ሲሰሩ የኖሩትና
በተወለዱ በ91 ዓመታቸው በቅርቡ ከዚህ ዓለም በሞት የተለዩት ኢትዮጵያዊቷ ወይዘሮ ማርታ ገብረ ጻድቅ ናቸው ባለታሪኳ።
የመጀመሪያዋ የኢትዮጵያ ሴት የህግ መወሰኛ ምክር ቤት አባልም ነበሩ። ለመሆኑ ከራስ በላይ ለሆነ ዓላማ በተኖረባቸው በእነኚህ የህይወት ዘመን ስራዎቻቸው የስንቱን ህይወት እንደምንስ ለወጡ ይሆን? ከሰማችኋቸው እንግዶቻችን ጋር በምናደርገው ውይይት እንፈትሻለን።
እውቋ አሜሪካዊት የሮክና ሮል ተጫዋች ቲና ተርነር በተለይ ጾታዊ ጥቃት የሚፈጸምባቸው ሴቶች እንደምን ያን መከራ ተቋቁመው ለስኬት መብቃት እንደሚችሉ ለማወቅ የሚረዳ ምሳሌ ተደርጎ የሚታየውን ታሪኳን መለስ ብለን መልከት እናደርጋለን።
እሁድ ግንቦት 20 2015 ዓ.ም ጤና ይስጥልን፣ እንደምንሰነበታችሁ። የሬዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ ነን። ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናደርሳለን።
እሁድ ከሆነ ምሽቱ የራዲዮ መጽሔት ነው ሰዓቱ።
አሁን የሰዓቱ የዓለም ዜና ይቀድማል፣ እንዳትሄዱ።
ጤና ይስጥልኝ አድማጮቻችን፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ዩናይትድ ስቴትስ በሶማሊያ አልሻባብ ላይ የአየር ጥቃት አደረሰች። ዩናይትድ ስቴትስ አርብ ዕለት በሶማሊያ የአልሸባብ ታጣቂዎች ላይ የአየር ጥቃት ማድረሷን የዩናይትድ ስቴትስ የአፍሪካ ጦር ኮማንድ አስታወቀ። አፍሪኮም ትላንት ቅዳሜ ዕለት በአልሸባብ ተዋጊዎች አለአግባብ የተወሰዱ ያላቸውን መሳሪያዎችና የጦር ዕቃዎች ማውደሙን አስታውቋል። ይሁን እንጂ መሳሪያዎቹና የጦር መገልገያዎቹ ከየት እንደተሰረቁ ያስታወቀው ነገር የለም። ጥቃቱ ቡሎ ማረር በተሰኘው አካባቢ በሚገኘው የአፍሪካ ህብረት የሽግግር ልዑክ አካባቢ መፈጸሙንም አስታውቋል። ጥቃቱ የተፈጸመውም የሶማሊያ የፌዴራል መንግስትና የአፍሪካ ህብረት የሽግግር ልዑክን ለመደገፍ መሆኑንም ገልጿል። ጥቃቱን ተከትሎ በተደረገው ዳሰሳም ሲቪሎች ጉዳት እንዳልደረሰባቸውም አፍሪኮም ጨምሮ ገልጿል። የናይጄሪያው ፕሬዝዳንት መሐመዱ ቡሃሪ አጨቃጫቂ በሆነው ምርጫ ላይ ዛሬ አስተያየታቸውን ሰጥተዋል። ፕሬዝዳንቱ ለተከታያቸው ስልጣን ከማስረከባቸው በፊት መራጮች ተአማኒ የሆነ የምርጫ ሂደት እንዲያልፉ የማድረግ ትሩፋት ትቻለው ሲሉ የተናገሩ ሲሆን በሀገሪቱ ምጣኔ ሀብት ላይም በሚቀርብባቸው ትችቶችም ላይ መከላከያ አቅርበዋል። እንደ አውሮፓውያን አቆጣጠር በ2015 ለመጀመሪያ ጊዜ ወደ ስልጣን የመጡት ቡሃሪ የሀገሪቱ ምጣኔ ሀብት በድጋሚ ለማነቃቃት፣ ሙስናን ለማስቆምና የደህንነት ዋስትና እንዲሰፍን ለማድረግ ቃል ገብተው ነበር። ይሁን እንጂ እጅግ ብዙ ናይጄሪያውያን እነዚህ ነገሮች በሳቸው የተደራጀ አገዛዝ ዘመን ተባብሰው ቀጥለዋል ይላሉ። በሌላ በኩል የአዲሱ ተረካቢ ፕሬዝዳንት ቦላ ቲንቡ ሁለት የቅርብ ተቀናቃኞች የፕሬዝዳንቱን የምርጫ ድል የተቃወሙ ሲሆን በመጪው ማክሰኞ በፍርድ ቤት ጉዳያቸው መሰማት ይጀምራል። ጡረታ የወጡት የቀድሞ ጄኔራልና ፕሬዝዳንት የ80 ዓመቱ መሐመዱ ቡሃሪ የካቲቱ ምርጫ በአፍሪካ ከፍተኛ ህዝብ ቁጥር ባላት ሀገር ላይ ዴሞክራሲን ያሳየ ነው ያሉ ሲሆን የተመረጡትን ፕሬዝዳንት ቲምቡም ከምርጫው ውስጥ ነጥረው የወጡ ምርጡ ተቀናቃይ ናቸው ሲሉ አሞካሽተዋቸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ወራትን ከፈጀ ድርድር በኋላ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንና የኮንግረስ አባሉ ሪፐብሊካኑ ኬቨን ማካርቲ የፌዴራል መንግስቱን የብድር ጣሪያ በጊዜያዊነት ለማሳደግ ተስማሙ። ስምምነቱም ለሁለት ዓመት የሀገሪቱን የብድር ጣሪያ በ31.4 ትሪሊዮን ዶላር ለማሳደግ ነው። ይሁን እንጂ ይሄ የአሁኑ ስምምነት ፍጻሜ ላይሆን ይችላል። ይህም ሀገሪቱ በሰኔ ወር መጀመሪያ ላይ ያለባትን ብድር ለመክፈል ሳያዳግታት በፊት ውሳኔው በኮንግረስ ቀርቦ መጽደቁ ባለመረጋገጡ መሆኑ ተጠቅሷል። ኬቨን ማካርቲ ይህ ስምምነት ለአሜሪካ ህዝብ የተገባ ነው ሲሉ ቅዳሜ ዕለት ከጋዜጠኞች ጋር በነበራቸው አጠር ያለ መግለጫ ላይ ተናግረዋል። ስምምነቱ የሀገሪቱን የብድር ጣሪያ ለሁለት ዓመታት ያህል ከፍ የሚያደርግ ቢሆንም የገንዘብ አጠቃቀሟ ላይ ግን ገደብ ያበጀ ነው። በተጨማሪም ዝቅተኛ የኑሮ ደረጃ ያላቸውን ማህበረሰቦች ለመደገፍ የሚውሉና ሊሰሩ የሚገቡ ነገሮችን ቅድመ ሁኔታና መርሃ ግብሮችንም ያካትታል። ባይደንና ማካርቲ በስምምነቱ ላይ ለመነጋገር ቅዳሜ ዕለት የ90 ደቂቃ የስልክ ውይይት ማድረጋቸው ተገልጿል። በመጨረሻም ሩሲያ ጦርነቱ ከተጀመረ አንስቶ ታይቶ በማይታወቅ ሁኔታ የዩክሬንን ዋና ከተማ ኪየቭ ላይ ከባድ የድሮን ጥቃት አደረሰች። ጥቃቱ ሀገሪቱ ዛሬ ለሚውለው የኪየቭ የምስረታ ክብረ በዓል እየተሰናዳች ባለችበት ወቅት የተፈጸመ ነው። የከተማዋ ከንቲባ ቪታሊ ክልትስቾ በጥቃቱ አንድ ሰው ተገድሏል ብለዋል። የዩክሬን አየር ኃይል 50 ድሮኖችን መጣሉን ያስታወቀ ሲሆን ጥቃቱ የተፈጸመው በኪየቭ ብቻ ይሁን በመላው ሀገሪቱ የተገለጸ ነገር የለም። ይህ በእንዲህ እንዳለ የብሪታንያ መከላከያ ሚኒስቴር በሩሲያ መንግስት የሚደገፉ የመንግስት መገናኛ ብዙሀንና የንግድ ቡድኖች 6 የስራ ቀናት እንዲኖራቸው መጠየቃቸውን በዕለታዊ መግለጫው አስታውቋል። ጥያቄውን ያቀረቡት አካላትም በጦርነት ወቅት ሀገሪቱ ለሚያስፈልጋት ምጣኔ ሀብት ድጋፍ ለማድረግ ያለምንም ክፍያ 1 የስራ ቀን እንዲጨመር ጠይቀዋል ያለ ሲሆን እነዚህ ቡድኖች በፊርማቸው የተደገፈ ደብዳቤ በማያያዝ ለሚኒስትሩ ጥያቄ ማቅረባቸውን በትዊተር ገጹ ላይ አስታውቋል። መግለጫው አያይዞም የሩሲያ ዋና የፕሮፓጋንዳ መሪ የሚባሉት ማርጋሪታ ሲሚኒያ በጦር መሳሪያ አምራች ተቋማት ውስጥ የሚሰሩ ዜጎች በየቀኑ ከመደበኛው ሰዓት በተጨማሪም 2 ሰዓት እንዲሰሩ መጠየቃቸውን ገልጿል። አድማጮች፣ ለምሽቱ ያስኩላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በድጋሚ ጤና ይስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን።
እሁድ ግንቦት 20 2015 ዓ.ም የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
በእናቶች ቀንና በተወዳጇ ድምፃዊት ሂሩት በቀለ ዜና እረፍት ልዩ ዝግጅቶች ሳቢያ በተፈጠረ የፕሮግራም መደራረብ
በቀደመው የራዲዮ መጽሔት በጊዜው ካስተዋወቅም በኋላ ማቅረብ ሳንችል የቀረነውና ለዛሬ ያሳደርነው ውይይት ነው።
አዲስ አበባን ውሃ ጠማት ለቅንብሩ የሰጠነው ርዕስ ነው።
የተሰደደውን የአዲስ አበባ ከተማ የንጹህ ውሃ እጥረትና አንዳች መላ ከወዲሁ ካልተበጀ በጥቂት ዓመታት ውስጥ ሊከሰት የሚችለውን
አሁን ካለውም የከፋ ሁኔታና መፍትሄ ያላቸውን አማራጮች የመረመረ የውሃ ጉዳይ አዋቂዎች የተሳተፉበትን የውይይት መድረክ ተንተርሶ የተሰናዳ ቅንብር ነው።
እንግዶቻችን ዶክተር ጥሩሰው አሰፋ የውሃ ሀብት መሐንዲስ ታምፓ ፍሎሪዳ የውሃ አቅርቦት ኩባንያ የቅድና የውሳኔ ድጋፍ አመራር ኃላፊ ሆነው ያገለግላሉ።
ዶክተር ፈቃዱ ሞረዳ የውሃ ሀብት ጥናትና አስተዳደር ባለሙያ እንዲሁም ከፍተኛ የውሃ ሀብት መሐንዲስ ናቸው።
መድረኩን በተባባሪነት ያዘጋጀውና ኢትዮጵያን ጨምሮ በአጠቃላይ አህጉረ አፍሪካን በሚመለከቱ ጉዳዮች ዙሪያ የጥናት ስራዎችን የሚያካሂደው
የልዩ ልዩ ሙያ ባለቤቶች የሆኑ ትውልደ ኢትዮጵያ በጎ ፈቃደኞችን ያሰባሰበው የዋሽንግተኑ ዊ አስፓየር ፕሬዚዳንት አቶ ሳምሶን ደምሴ ተፈራ ናቸው።
አዲስ አበባን ውሃ ጠማት ነው ረሳችን። የአዲስ አበባን ውሃ እጥረት እጅግ የተወሳሰበ ይመስላል። እርግጥ ነው የሚያሳስቡ በርካታ ችግሮች አሉበት ጊዜ ነው። ነገር ግን የውሃ ጉዳይ ይቆይ የሚባል አይደለምና ተገቢውን ትኩረት ሰጥተን እንወያያለን። ዶክተር ጥሩሰው፣ ዶክተር ፈቃዱና አቶ ሳምሶን እንግዶቻችን በቅድሚያ እንኳን ደህና መጣችሁ።
እንኳን ደህና ቆየናችሁ።
በስራዎቻችሁ ብዙዎች የሚያውቋችሁ ይመስለኛል። በተለያዩ ዝግጅቶች በተለይ የአባይን ጉዳይ በተመለከተ ላለፉት 2 ዓመታት በንቃት ስትሳተፉ የቆያችሁ ናችሁ። ዶክተር ጥሩሰው እና አቶ ሳምሶን ዊ አስፓየር ውስጥ እንዳላችሁ አውቃለሁ። ዶክተር ፈቃዱም የዊ አስፓየር አባል የሆኑ አቶ ሳምሶን?
አዎ፣ በቅርቡ ተቀላቅለውናል ዶክተር ፈቃዱ።
መልካም።
ቀደም ብለን እንደጠቀም ነው ከአዲስ አበባ አጋሮቻችሁ ጋር በመሆን ያዘጋጃችሁትን የውይይት መድረክ ነው መነሻ የምናደርገው።
ዶክተር ጥሩሰው ከሶ ብጀምር፣ በአሁኑ ሰዓት አዲስ አበባ ውስጥ ያለው የውሃ እጥረት እናንተ እስካጠናችሁት ምን ይመስላል? እንደው መሰረታዊን ጥያቄ በመመለስ ብንጀምር።
እሺ፣ በጣም አመሰግናለሁ አሉላ ስለጋበዝከኝ። ከአቅርቦትና ከፍላጎት ብንነሳ በጣም ትልቅ ጋፕን ያለበት በዛ በሁለቱ ሲታይ፣ አዲስ አበባ ዛሬ እኛ በአሰላነው መሰረት በትንሹ 1.2 ሚሊዮን ሜትር ኪዩብ በቀን ሲያስፈልግ አቅርቦቱ ግን 480,000 ብቻ ነው። ይሄ ማለት 40% የሚሆነውን ብቻ ነው መሸፈን የቻለው ዛሬ ከሚፈለገው። እንግዲህ ይሄ ትልቅ እንትን ያለው ከዚህ ጋር የተገናኘ ደግሞ ሌሎች ነገሮች አብሮ ይመጣሉ። ለምሳሌ የመቆራረጡ በአሁን ጊዜ እንደውም የማይቆራረጥበት ቦታም የለም። 2 ቀን 3 ቀን አንዳንድ ቦታ እስከ ወር ሁላ የማይደርስበት አለ። ያ ደግሞ ቆይቶ ሲመጣ ያለው ሁኔታ በተለይ ከዚህ ከውሃ ኳሊቲ ወይም ከህልዝ ጋር የተገናኘ አንዳንድ ነገሮች ችግሮች ሊያመጣ ስለሚችል ውሃው ቆይቶ ስለሚመጣ እሱም ሌላ ችግር ነው። በአጠቃላይ ግን አዲስ አበባ የምትፈልገውን ያህል ውሃ የለም። እሱ በቃ በጣም በጣም ችግር ውስጥ ከቀን ወደ ቀን እየባሰ ያለበት ሁኔታ ነው ያለው። እንግዲህ
መልካም፣ እንግዲህ ስር የሰደደ የውሃ እጥረት መኖሩን ነው ትኩረት ያደረጋችሁባትን አዲስ አበባን ዛሬ ያለውን የውሃ እጥረት ያለበትን የከፋ ሁኔታ ነው የገለጹት። ዶክተር ፈቃዱ ከዶክተር ጥሩሰው ቢቀጥሉ፣ እናንተ በዚህ በዩናይትድ ስቴትስ የተለያዩ አካባቢዎች ከውሃ ጋር የተያያዘ ስራ ነው የምትከታተሉት እና ምንም እንኳን የአዲስ አበባ ጉዳይ ቢያሳስባችሁ የውሃ እጥረት የአዲስ አበባ ብቻ አይደለም። በዓለም ዙሪያ እጅግ ከፍተኛ ቁጥር ያለው ሕዝብ ንጹህ የመጠጥ ውሃ አያገኝም። ችግሩ መዘዙ ብዙ እንደሆነ እናውቃለን። እስኪ ያነጻጽሩልን፣ እርሶ ደግሞ በሌሎች ከፍተኛ እጥረት አለባቸው የሚባሉ ከተሞች ጋር ካለ ሁኔታ ቢያዛምዱልን።
አመሰግናለሁ አሉላ ስለጋበዝከኝ። ይሄ የአዲስ አበባ ውሃ ችግር በእርግጥ ቆይቷል፣ በርከት ያሉ አመታት እያስቆጠረ ነው ያለው። ጥሩ ሰው እንደገለጸው በጣም ትልቅ ልዩነት አለ፣ የአቅርቦቱና የውሃ ፍላጎቱ። ይሄ ደግሞ እንዳልከው በኢትዮጵያ ብቻ ወይ በአዲስ አበባ ብቻ አይደለም፣ በተለያዩ ሀገራት የውሃ ችግር አለ። ይሄ የውሃ ችግር የመነጨው በሁለት መንገድ ነው። አንደኛው ሰዎች ወደ ከተማ የመጉረፍ ወደ ከተማ የመምጣት ቴንደንሲው እየጨመረ ነው። በአሁን ዘመን ሰዎች ካሉበት ቦታ ለኢኮኖሚ ፍላጎት በማለት ወደ ከተማ እየመጡ ስለሆነ የከተማዎቹ የተመሰረቱበት ኢንፍራስትራክቸር የውሃ አቅርቦቱ ያንን ሊሸፍነው አልቻለም ማለት ነው። ይሄ አንደኛው ነው። ሁለተኛው ደግሞ የክላይሜት ቼንጅ ኢምፓክት ስላለ ውሃ አንዳንድ ቦታ ወይ ይበዛል ወይ ያንሳል። ያም የራሱ ተጽዕኖ አለው ማለት ነው። ግን በኢትዮጵያ አሁን ካለው አቅርቦት ስናይ አዲስ አበባ መጀመሪያውኑ ከተማው ሲሰራ የታቀደለት ውሃ አለ። ከተማው ሰው እየበዛ ነው። ለዛ አቅርቦት ግን የተዘጋጁ ፕሮጀክቶች አለመሰራታቸው እና በጊዜው አለመሆኑ ያን ችግር ያመጣል ማለት ነው። እንደዚሁ በጣም ብዙ አገሮች ችግር ላይ ናቸው። ለምሳሌ ከዚህ በፊት የሰራሁባቸው እንደ ሰነአ የመን ያሉ ከተሞች እንደዚሁ አይነት እንደ አዲስ አበባ አይነት ችግር ደርሶባቸው ውሃ በወር ሳይሆን በሁለት ወር በሶስት ወርም ድረስ እያጡ ይገኛሉ። እና ይሄ የሀገራችን ብቻ ሳይሆን የዓለም ችግር ነው። ግን ፕሮጀክቶችን አስቦ ሰርቶ ለህዝቡ እንዲዳረስ ማድረግ የሚቻልበትን ነው እንግዲህ እኛም ፕሮፖዝ እያደረግን ያለ ነው።
መልካም። የከፋውን የሰንአን ውሃ ችግር በምሳሌ ያስረዱበትን ኋላ ላይ እናመጣለን። ማዛመዱ ትምህርትም ይኖረዋልና ከከፋ ወደ ሰንአም የምንሄድ ይመስላል። በቀደመው ውይይታቸው እንደተመለከትኩት አቶ ሳምሶን በቀጥታ ወደ እርሶ ልምጣ። እርሶ ዊ አስፓየር የተባለው የተለያዩ ባለሙያዎች በተለይ በአባይ ጉዳይ እንደየ እውቀታችሁ ለመርዳት የተሰባሰባችሁበት ማህበር የወቅቱ ፕሬዚዳንት ኖት። አዲስ አበባ ከሚገኙ ባለሙያዎች የተሰባሰቡበት ሌላ ማህበር ጋር በመተባበር ነበር ይህን ያዘጋጃችሁት። እና እንደው ባጭሩ ለዚህ ውይይት ለዚህ መነሻ የሆነው ይሄ ውይይት ሲያበቃ ምን እንዲገኝ ያስባችኋል?
በጣም አመሰግናለሁ አሉላ። ለዚህ ውይይት መነሻ የሆነን ዶክተር ጥሩሰው እና ዶክተር በፈቃዱ ያቀረቡት አንድ የጥናት ጽሁፍ ነበር። ይህም የጥናት ጽሁፍ ያጠነጠነው በአዲስ አበባ የውሃ እጥረት ዙሪያ ነበረ። ያም ጽሁፍ የቀረበው በእንግሊዝኛ ነበረ። እኛ ዊ አስፓየር እንደ ሀሳብ አመንጪ ድርጅት እነዚህ ነገሮች ወደ ተጠቃሚው እንዴት ሊደርስ ይችላል ብለን በአማርኛ ውይይቱ ሊደረግ ከወሰንም፣ ይሄ ውይይት በአማርኛ ከተደረገ በኋላ በርካታ መገናኛ ብዙሃን ጉዳዩ እየወጣ እየመጣ ነው፣ ውይይት እያጫረ ነው። እና የእኛም አላማ ይሄ ነው። እኛ የውሃ ባለሙያዎች አይደለንም። በተለያዩ ዘርፎች ላይ ባለሙያዎች እያሰባሰብን ወደ ህብረተሰቡ የሚወርድበትን መንገድ ነው የምናሰላስለው። ስለዚህ እኛ በዚህ ረገድ ተሳክቶልናል ማለት ነው። ከዚህ በኋላ ባለሙያዎቹ የችግሩን መንስኤና መፍትሄውን በተከታታይ ከፖሊሲ አውጪዎች፣ ከስራ አስፈጻሚዎች ጋር እንዴት አድርጎ ህብረተሰቡ ግልጋሎት በበቂ ሁኔታ የሚያገኝበትን መፍትሄ እንዲያገኝ ትልቁ ጥረታችን እና መነሻው ይሄ ነው አሉላ።
መልካም፣ አመሰግናለሁ አቶ ሳምሶን። ለተጠረሰው ወደ እርሶ ልመለስ። የውሃውን እጥረት ያህል የሰዓት እጥረት የሰዓት ሽሚያ ይዘናል እና አንኳር አንኳር የሆኑ ጭብጦችን እንድታነሱልኝ አድርጋለሁ። የውሃ ችግር ሲነሳ ብዙ ጊዜ መፍትሄው ቀላል አይደለም፣ አማራጮቹ ውሱን ይመስላሉ፣ ውሃ አላቂ መሆኑን እንዘነጋለን። ያለበት ቦታም ምንድን ናቸው? ለአዲስ አበባ ያሉት ምርጫዎች ከከርሰ ምድር ገጸ ምድር በተለያየ ሁኔታ ስትመለከቱ ነበረ። ለቅርብ ጊዜ የሚሆኑትን መፍትሄዎች ዘለቄታ ካላቸው ሁኔታዎች ጋር እያነጻጽራችሁ እንደ ዋና ዋና የሚሏቸው በዚህ ሰዓት አዲስ አበባም ቢሆን ከአዲስ አበባ ውጭ የሚሰማችሁ ችግሩን በቅርበት መመልከት እንዲችል አንዳንድ ዋና ዋና የሚሏቸው ነጥቦች ቢያነሱ።
ያ ጥሩ ነው። ይሄ ልክ እንዳነሳኸው አሁን ሁለቱን ገልጸሃል፣ የከርሰ ምድር የገጸ ምድር። በአጭሩ ስንመልሰው አንዱ ብቻ አይበቃም፣ ሁሉም ነው። አንዳንዱ ችግር አሁን ኢትዮጵያ ውስጥ አዲስ አበባ ውስጥም ያለው ምንድን ነው፣ የከርሰ ምድር ብቻ እንችላለን ብሎ የመገመት ሁኔታዎች አሉ። እሱ ደግሞ ከርሰ ምድር ራሱ ከዝናብ ስለሚመጣ ተመል የተወሰነ አላቂም ነው የሚወጣውና ወደ ታች የሚገባው በተመጣጠነ ሁኔታ ነው መውጣት ያለበት። እና አንድም አዲስ አበባ ውስጥ ጽሁፋችን ላይ እንደገለጽ ነው ይሄ ያልተቀናጀ ማመን ያህል እንደሚያወጣ የማይታወቅ ሁሉም የራሱን የሚያወጣት ስለጀመረ በተለይ ቢዝነሶች፣ ሆቴሎች እሱ ችግር ውስጥ ይገባል። ስለዚህ ጠቅለል ስናደርገው አንድ ሳይሆን ሁሉም ሶሉሽን ነው። ከዚህ ውስጥ አሁን ብናገር የከርሰ ምድር ቦታ የሚቻለውን ማድረግ ይቻላል እስከ ተወሰነ ድረስ። በተለይ ግን የገጸ ምድሮቹ ጊዜም ስለሚያስፈልጋቸው ይሄ ፓይፕ ኮንስትራክት የሚደረግበት ጊዜ አለ። እኔ እንደሱ አይነት ስራ ነው እዚህ የሚሰራው። በነገራችን ላይ ታምፓ ሜትሮ አካባቢ የምናቀርበው እሱን ነው። ጊዜ የሚፈጁ ፕሮጀክቶች አሉ። የአጭር የረጅም ጊዜ ተብሎ መውጣት አለባቸው። ስለዚህ አንዱ ሳይሆን የከርሰ ምድር የገጸ ምድር ወደ መሬት ውስጥ ራሱ ከቶ አሁን እሱን ራሱ ብዙ እዛ ኢትዮጵያ ውስጥ አልሰራበትም። ይሄ ዝናብ ሲመጣ ወደ መሬት ውስጥ እሱን ከቶ እንደገና ደግሞ መሬቱን እንደ ማጠራቀሚያ ተደርጎ አኪፈር ስቶሬጅ ሪከቨሪ እንለዋለን። እሱ አለ መሬት ውስጥ ፓምፕ ይደረጋል፣ እዛ ውስጥ ይገባል። የዝናቡ ጊዜ የደረቁ ጊዜ ደግሞ ተመልሶ ይወጣል። ከመሬት በላይም ከመሬት በታችም ውሃ ማቆር ይቻላል ማለት ነው። እሱ አለ። የሚባክነው ውሃ ቀላል አይደለም። ውስጥ ለመግባት አሁን ጊዜ ልነግር ይችላለሁ። እሱ መቀነስ አለበት። ሌላው ደግሞ ፕሮፐርሊ ፕራይስን መደረግ አለበት። ውሃ አንዱ ትልቁ ችግር ያመጣው ምንድን ነው? ይሄ የኢኩዊተብል የምንለው ከሰዎች ጋር እኩል አለማምጣት። በተለይ ብዙ ሰው በዛች ውሃ ስትመጣ በታንከርም የሚችለውን ያህል ያቀርባል። ስለዚህ እታች ያለውና እላይ ያለው በኢኮኖሚ እኩል አይከፍልም ማለት ነው። ስለዚህ አንድ ነገር ሳይሆን ሁሉንም ያማከለ ከየት ነው የምናመጣው፣ እንዴት ገጸ ምድርና ከርሰ ምድር አንድ ላይ እናስተባብራለን፣ የሚባክነው መቀነስ አለበት፣ እዛው ሪሳይክል የሚደረግ ይኖራል። እንደዚህ ፊት ፎር ፐርፐዝ እንለዋለን። ውሃው ሁሉም በመጠጥ ደረጃ ድረስ ተሰርቶ ለሁሉም ሊያገለግል አይገባም። ለምሳሌ ውጪ የሚደፋ ወይንም ለጋርደን የምንለው እዛው የተጠራቀመ ሊሆን ይችላል። እንደሚጠጣው ድረስ ትሪትመንት አይደረግም። ስለዚህ አንድ ሳይሆን በተቀናጀ ሁኔታ ሁሉንም ሶሉሽን አንድ ቦታ የሚያመጣ ዘላቂ ነው። ይህን አንድ እንደው ለማስረገጥ ያህል ቅድም ዶክተር ፍቃዱም እንዳለው ብዙ ከተማዎች አልፈውበታል። ይህን ኢትዮጵያ መፍታት የምትፈልግ ከሆነ ለአንዴና ለመጨረሻ ጊዜ ሁሉንም ያማከለ በደንብ በተጠና ሁኔታ መድረስ ይቻላል ባይ ነው።
መልካም ዶክተር ፈቃዱ በቀጥታ ወደ እርሶ ልምጣ። የውሃ ዋጋ ስንት ነው የሚለውን ጥያቄ እንዳስብ አድርገውኛል ዶክተር ጥሩሰው። ሲኖር በጣም በቀላሉ የምናገኘው ሁልጊዜ ያለ ሁሌ የምንጠቀመው ስለሆነ ትክክለኛ ዋጋውን የምናውቅ አይመስልም፣ እንዲህ ከፍተኛ እጥረት የተፈጠረባቸው ቦታዎች ካልሆነ። አያያዝን በተመለከተ የውሃ አያያዝን የውሃን ፋይዳ በተመለከተ ምን ሊነግሩን ይችላሉ በዚህ ሰዓት ለሚከታተሉ ተመልካቾቻችን?
የውሃ ዋጋ እንዳልከው ህይወት ነው። ወተር ኢዝ ላይፍ እንላለን አይደለም? ውሃ ህይወት ነው እና ለህይወት የምትሰጠውን ዋጋ ነው። አሁን የተላለፈ ፕሮግራም አለ፣ እነዛን እናቶች ማዳመጥ ነው የውሃን ዋጋ ለማወቅ። ሌላም የሚባል ነገር የለም። ግን ውሃ የኢኮኖሚም ደግሞ ምሰሶ ነው። ብዙ አገሮች ብዙ ከተሞች ሲሰሩ አይተህ ከሆነ ውሃ አጠገብ ነው የተሰሩት። ለምክንያት ነው ትልልቅ የምትላቸው ከተሞች ለትራንስፖርት የሚያገለግላል ውሃ፣ ብዙ ትልልቅ ወንዞች ባህር አጠገብ። እንደገና ደግሞ ያለ ውሃ ከተማ መኖር አይቻልም። ስለዚህ አሁን ውሃ ዋጋውን ይሄ ነው ብለህ መተመን አንችልም። በሁሉም ላይፍ ውስጥ ነው፣ በሁሉም የኢኮኖሚክ ሴክተር ነው ያለው። ጤና መቆጣጠር አትችልም፣ በጤና በኩል የሚመጣውን ኢኮኖሚክ አድቫንቴጅ። እንደገና ደግሞ ትራንስፖርት ማድረግ አትችልም፣ ሆቴሎች፣ ቢዝነሶች መስራት አይችሉም። ይሄ ሁሉ የውሃ ዋጋ ነው። እኛ ደግሞ አሁን በአሁን ሰዓት አዲስ አበባ እያደገች ነው፣ ብዙ ብዙ ኮንስትራክሽን እየሰፋ ነው፣ ሰዎች እየመጡ ነው ወደ ከተማ። ግን ለዛ የሚበቃ ውሃ ግን ቀድመን ነው ተዘጋጅተን ማምጣት ያለብን። አሁን በፈረቃ ውሃን አድርገን የውሃን ዋጋ መተመን አንችልም። ይሄ በጣም አንዳንድ በጀሪካን ብነግርህ አሁን በጀሪካን 40 ብር ገብቷል፣ 80 ብር ገብቷል ይባላል። ይሄ ነው ዋጋው ወይስ በቦትል ውሃ? ሰው ቦትል ውሃ እየጠጣ እንዴት ይኖራል? ጠቅላላ ከተማው በሙሉ እንዴት የቦትል ውሃ እየጠጣ ይኖራል? ስለዚህ ዋጋው ትልቅ ነው። አሉላ እንግዲህ ይህን ያህል ዶላር ነው ልልህ አልችልም። እኔ ለእኔ ውሃ ህይወት ነው፣ የምሰራውም እድሜ ልክን የሰራውበት እሱ ላይ ስለሆነ ማለት ነው።
ዶክተር ፈቃዱ ውሃ ህይወት ነው ብለዋል፣ የሚያግባባ ይመስለኛል። መሰረታዊ እጥረት ሲኖር ቅርባችን የሚሆነውን ያህል ልብ አለማለታችን አጠቃቀማችንም ከግምት እንድናስገባ ነው ለውይይቱ ሀሳቡን ፈንጠቅ ያደረግ ነው። አቶ ሳምሶን ወደ እርሶ ልምጣና የውሃ ባለሙያም ባትሆኑ በአባይ ጉዳይ ላይ በርካታ ስራዎች እንደሰራችሁ መከታተል እድል ነበረኝ። በውይይቶችም ጋብዘናችሁ ተሳትፋችሁ ታውቃላችሁ። አሁንም በአዲስ አበባ ውሃ ጉዳይ በሌሎች ከተሞች የውሃ ጉዳይ ለመሳተፍ በንቃት እንቅስቃሴ እያደረጋችሁ መሆናችሁን ተረድቻለሁ። ባለሙያዎች ከሚያደርጓቸው ጥረቶች ባሻገር ማህበረሰቡ በራሱ ሊያደርግ የሚችለው የበኩሉን እንዲያዋጣ የሚደረገውን ያህል የፖለቲካ ፈቃደኝነት ትልቅ ስፍራ የሚሰጠው መሆኑን በውይይታችሁ ተነስተዋል። እንደ ታዛቢም ይሄን ነገር ለማሳካት እንደሚጥርም ብዙ መከራ የበዛበት ህዝብ ነው። በተለይ በአሁኑ ሰዓት የውሃን ጉዳይ ግን ወደኋላ ማለት አይቻልም እና የፖለቲካ ፈቃደኝነት የፖሊሲ አውጪዎች ውሳኔ ቢሆን በሙያው የፖሊሲ ጉዳዮችን የሚመለከታሉ እና ምን ይላሉ?
እኛ ዋናው መርሃችን አሉላ፣ ይህ ሀሳብ አመንጪ ድርጅት አሁን ከተመሰረተ 3 ዓመት ሆኖታል። መርሃችን ጨለማን ከመርገም አንድ ሻማ ማውራት የሚል መርህ ይዘን የተነሳ ነው። በውሃ ላይ ብቻ ሳይሆን በተለያዩ ዘርፎች ላይ ባለሙያዎች ሰብስበን ችግሮቹን ነቅዘን አውጥተን ለፖሊሲ ግብዓት የሚሆኑ ሀሳቦች ማቅረብና ግፊት ማድረግ ነው። ሌላው ግፊት የምናደርግበት መልክ ህብረተሰቡን በማስተማር ነው። አሁን በዚህ በውሃው ዙሪያ ያደረግነው አንድ ነገር ምንድን ነው? ባለፈው በአማርኛ በተደረገው ውይይት ላይ የውሃ አጠቃቀምን በተመለከተ ራሱ የተጠቀሱ ሀሳቦች ነበሩና ህብረተሰቡ ከውሃ እጦት ባሻገር እንዴት አድርጎ ውሃ መቆጠብ እንደሚችል ከባለሙያዎች ከሌሎች ሀገር ተሞክሮዎች እንዲህ አይነት ሀሳቦች የተጠቆሙበት ነው። ከውይይታችንም በኋላ በአዲስ አበባ የፕላን አውጪ ኮሚሽን መስሪያ ቤት ኮንታክት አድርገውን እነሱም አንዳንድ የፖሊሲ ግብዓት ሊሆኑ የሚችሉ ነገሮች አንዳንድ ውይይቶች እያደረግን ነው። በዚህ መልኩ እኛ ጫናውን ልንፈጥር የምንችለው ችግሩን በመንቀዝ ብቻ ሳይሆን መፍትሄ ሀሳቦችንም በማሳየትና በመጠቆም ነው እና ስራ የሚጠይቅ ነው። በጣም ብዙ ስራ የሚጠይቅ ነገር ነው እና እሱ ላይ ገፍተን ለመስራት በጣም ሀሳብ አለን። እንደው በጠቅስልህ አሁን የሶስተኛ ዓመታችንን እናከብራለን እና ሌላ ዘርፎች ላይ በአፍሪካ ንግድ ቀጠና፣ በሰብአዊነት፣ በታዳሽ ኃይል፣ በቴክኖሎጂ እና በውሃ ሀብት በተመለከቱ የተለያዩ ዘርፎች ባለሙያዎች አሰባስበን እየገፋን ያለ ነው። ስለዚህ ፖሊሲ ላይ በቀጥታ ጥሩ መፍትሄ ያመጣል ብለን እናስባለን።
መልካም። በአማርኛ ያነሱትን ነገር ኋላ ላይ እንመለስበታለን ጊዜያችን ከፈቀደ። አጽንኦት ሰጥተው በውይይቱም ሲናገሩ አድምጫለሁ፣ ለታዳሚው ቅርብ የማድረግን ጥረት ቦታ እንደሰጣችሁት ያሳያልና እናነሳለን። ዶክተር ጥሩሰው ወደ እርስዎ ልምጣ። እናንተ በዚህ በዩናይት ስቴትስ የምትገኙ በውሃ ጉዳይ ላይ ረጅም ጊዜ የሰራችሁ ባለሙያዎች ናችሁ። ትውልድ ሀገራችሁ ኢትዮጵያ ውስጥ ያለውን የውሃ እጥረት ለመቅረፍ ከሚደረጉ እንቅስቃሴዎች ጋር በቅርበት እየሰራችሁ መሆኑን ለመረዳት ችያለሁ። ኢትዮጵያ ውስጥ ያሉትን ባለሙያዎች እኛን መክራቸውም እስከ ማለት ድረስ ድርሱ ሰምቻለሁ። በምን አይነት ሁኔታ ውስጥ እንደሚሰሩ ማገዝ የሚቻልበትን መምረጣችሁን፣ የፖለቲካ ውሳኔ የሚያደርጉትን ሳይሆን ባለሙያዎቹም ማለቴ ነው፣ የአዲስ አበባ ውሃ ስራዎችን ይመስለኛል በውይይታችሁ ያነሳችሁት። እስኪ ያዛምዱልን፣ እንዴት ነው በርቀት ያለው ባለሙያ አገር ውስጥ ያለውን ሊረዳ የሚችለው? እናንተን መሰሉ በሌሎች መስኮችም መረዳዳቱ አለና የእናንተን ተሞክሮ
ጨምራችሁ ብትገልጹልን።
አሉላ፣ እንዳልከው እኛ በእርግጥ ውጪ ሀገር፣ እኔ አሁን እዚህ አሜሪካ ውስጥ ነው የምሰራው፣ ግን የሌሎችም የላቲን አሜሪካ ልምድ አለኝ። ለምሳሌ በማደግ ላይ ባሉ ሀገሮች፣ ፈቃዱም እንደዛው ብዙ ሀገሮች ሰርቷል። ልጅ ችግሩ ውሃ ማቅረብ አንድ ነገር ነው። ውሃ ማቅረብ ሁሉም አንድ አይነት ነገር ነው፣ ግን በምን አይነት ሁኔታ ነው የሚፈታው የሚለው ከሀገር ሀገር ከቦታ ቦታ ይለያያል። እኛ የምናመጣው ሌሎች ተሞክሮዎች እዚህ የምናያቸው፣ እዚህ አባባል አለ በእንግሊዝኛ ተመልሶ ጎማውን እንደገና ኢንቬንት አለማድረግ የሚባል ነገር፣ አንዴ ከተሰራ እላ ላይ መጨመርና ያንን መጠቀም ነው። እና ኢትዮጵያ ውስጥ አዲስ አበባ ውስጥ ያሉ ብዙ ብዙ ጥሩ መስራት የሚችሉም የሰሩም ሰዎች አሉ። እና አብዛኛውን ወደዚህ ስራ ከመግባታችን በፊት እንደውም በሄድን ቁጥር ስናናገራቸው ከእነሱ ጋር አብረን ምን እንደሚሰሩ በደንብ መነጋገር እንችላለን። እነሱም እኛ እንደማቅ ያውቃሉ፣ እኛም እንደሚያውቁ ስለምናቅ እንደውም አብዛኛው ጥናት እነሱ ናቸው የሰጡ። እና ልዩነቱ ምንድን ነው? እንደውም ከኛ በላይ የሚያውቁት እነሱ ናቸው፣ እዛ ቅርብ መሬት ላይ ላለ ነገር። ግን ያው የውሃ የማቅረብ ነገር እዚህም የምንሰራው ስላለ ሁለቱንም አንድ ላይ የማገናኘት ሁኔታ ነው። እና እሱ በአንድ በኩል በጣም ደስ ይላል። ሌላው ደግሞ ችን ሳልናገር ማላልፋት ምንድን ነው፣ አንዳንዱ አጋጣሚውም ላይኖረው ይችላል። ደግሞ በዛ ደረጃ ደግሞ አንዳንድ ሰው ወጥቶ ለመናገርም የማይፈልግ ሰው አለ በነገራችን ላይ። ስለዚህ እኛ ይሄን መተን ግን ይሄን ነው የሚታየው፣ እንዲህ ቢደረግ ከእነሱ ጋር ኮኦርዲኔት ማድረጋችን እነሱም የሚያውቁትንም እኛም የምናውቀውን አንድ ላይ አድርጎ ሄደን ሁላችንም አንድ ቦታ ነው የምንደርሰው፣ ይኸውም ይሄን ህዝብ ከዚህ የውሃ ስቃይ ውስጥ ማውጣት። እኔ እውነቴን ነው የምልህ በየሶስት አመቱ በየአራት አመቱ ሲሄድ በጣም ነው የማዝ ነው። ቤተሰቦች ጋር ራሱ ሄጄ ማረፍ ትቻለሁ በውሃ ብቻ የተነሳ። ውሃ የላቸው ገና ሌሊት ተነስቼ ሽንት ቤት ልጠቀም አልጠቀም የሚለው ሀሳቡ ራሱ ጭንቀት ነው የሚሆን፣ እንዴት ነው የማደርገው። እና ይሄ በራሴ በቤተሰቤ በጓደኞቼ በሁሉም የማያው ስለሆነ የምንችለውን ያህል ለምን አንሰራም ብለን ይሄንን ሳምሶንም እንዳለው ሰፋ ያለ አስተያየት እንዲኖረው ሰውም ይሄን እንዲነጋገርበት እኛ እዛ ያለውን ነገር ነው ወደ ውጭ ያወጣ ነው። በቃ ባጭሩ የማያውቁት ነገር አለ።
መልካም። መረዳዳት እንዴት ይቻላል ያሳየ ይመስለኛል። የእናንተ ትብብር በምሳሌነቱም እንዲወሰድ ጭምር ነው። ዶክተር ፈቃዱ ወደ እርስዎ ልምጣ። በቀጥታ ከመጨረሻ ካነሱት ሀሳብ ብንቀጥል የሚሰሩ ስራዎችን መርዳት አንድ ነገር ነው። ቅድም የሰንአን ምሳሌ አንስተዋል፣ ከዚህ ቀደም የሰሩበት ቦታ መሆኑን ገልጠው የከፋው ነገር ከዚህም የባሰ ነገር ሊመጣ መቻሉን በውይይታቸው አጽንኦት ሰጥታችኋል። በሳምንት የሚሰጠው በወር እና በሁለት ወር ውሃ ማቅረብ ድረስ ደርሷል። በየቀኑ በየዕለቱ በየሰዓቱ የምንፈልገውን ውሃን ያህል ነገር። በሌላ በኩል ደግሞ አነጻጽረው የግሉ ዘርፍ ቢገባበት የሚለው ሀሳብ ላይ የነዳጅ ቦቴ ከማምጣት የውሃ ቦቴ ማምጣት እንዴት ሊቀል እንደሚችል ያነሱበትን ተመልክቻለሁ። እስኪ ያዛምዱልን። የሰና ሁኔታ እንደው ምሳሌ ሊሆን ከቻለ ከዚህም የበረታ ሁኔታ ውስጥ ሊገባ መቻሉን
ያ የሰና ሁኔታ ባጭሩ ብነግርህ በጣም ያሳዝናል። በጣም አዝኜ ነው የመጣሁት። አንድ አምስት ስድስት አመት ሆኖታል። ምንም አሁን ሶሉሽን የተገኘበት አይደለም። እነሱም ያደረጉት ውሃን ከከርሰ ምድር አውጥቶ በደንብ መጠቀም፣ እንደገና ለእርሻ ማዋል፣ ለጫት በማዋል አድርገው ከተማቸውን በቃ ያለ ውሃ አስቀሩና በውሃ ቦቴ ማምጣት ጀመሩ። በዛ ነው የሚኖሩት። እነሱ ደግሞ ችግራቸው ያሉበት ኃይለኛ ዝናብ የለም። የባህር ውሃ እንኳን ጨውን አውጥቶ ለመጠጣት እንኳን ባህር 300 ኪሎ ሜትር ይርቃል። ከዛ ፓምፕ መደረግ አለበት። ያ ሁሉ ችግር አለ። እኛ ግን በጣም ጥሩ ኦፖርቹኒቲ ነው ያለን። ኢትዮጵያ ዝናብ አለው። የአካባቢ ዝናብ ያለበት ነው። ከ1000 ሚሊ ሜትር በላይ በአመት የሚዘንብበት እርጥብ ሀገር ነው።
ሰዓታችን ያለቀ ይመስላል። በጣም አዝናለሁ። መቋጨት ሊኖርብን ነው። ይሄ ግን ሌላ ጊዜ መልሰን እንድናደርግ የሚጋብዝ ነው። ዶክተር ፈቃዱ
ሞረዳ፣
ዶክተር ጥሩሰው አሰፋ፣ አቶ ሳምሶን ደምሴ ተፈራ፣ እንግዶች ሁላችሁም ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
እናመሰግናለን።
አድማጮች፣ አዲስ አበባን ውሃ ጠማት በሚል የተሰናዳውን ቅንብር ነበር የተከታተላችሁት።
ለተከታዩ ሰፋ ያለ ውይይት በሌላ ጊዜ እንመለስበታለን። አሁን ወደ ትውስታ ዝግጅታችን እንዝለቅ።
ዘመን የጠገበ የአንድ ጎልማሳ እድሜ የዘለቀ ነው። የብዙዎችን ሕይወት በለወጠው የበጎ አድራጎት ስራቸው ይታወቃሉ።
በኢትዮጵያ የመጀመሪያዋ ሴት የሕግ መወሰኛው ምክር ቤት አባል የነበሩም ናቸው።
ከፍተኛ ትምህርታቸውን ለመከታተል ወዲህ ወደ ዩናይትድ ስቴትስ ከመጡ ቀዳሚ ተማሪዎች መካከል አንዷ ናቸው።
የዛሬ 70 ዓመት ግድም ነው እንደ አውሮፓውያን የዘመን አቆጣጠር በ1954 ዓ.ም ለመጀመሪያ ጊዜ ለትምህርት ወደ ዩናይትድ ስቴትስ የመጡት።
ከባለቤታቸው ከአቶ ደመቀ ተክለወልድ ጋር በጋራ ባቋቋሙት ፕሮጀክት መርሲ በተባለው የበጎ አድራጎት ድርጅታቸው አማካይነት መጀመሪያ እዚሁ በተቋቋሙበት በዩናይትድ ስቴትስ፣
ኋላም እስከ ለተሞታቸው ወደ ቆዩባት ኢትዮጵያ አቅንተው ላቅ ያለ ፋይዳ ያላቸው በርካታ ስራዎችን ሰርተዋል።
ማርታ ገብረ ጻድቅ ይባላሉ።
ሕይወትና ስራቸውን እንዘከራለን።
እኔ ቤቴ ደመቀ እባላለሁ። የወይዘሮ ማርታ እና የአቶ ደመቀ ልጅ ነኝ። በጠቅላላ 12 ነን። እኔ የአራተኛ ልጅ ነኝ። አሁን እንደ ፕሮጀክት መርሲ ፕሬዚዳንት ሆኜ አገለግላለሁ።
ዶክተር አብዲየር ሞሎ እባላለሁ። ሴንት ፒተር ስፔሻላይዝድ ሆስፒታል በኒውሮሰርጅነት እያገለገልኩ ይገኛለሁ።
እናመሰግናለን ከወይዘሮ ማርታ ጋራ እንዲሁም አሁን አብረውት ካሉት አቶ ቤቴ ጋራ ምን እንደሚያገናኛችሁ ወጋችን ይናገራል። ከራስ በላይ ለሆነ ዓላማ መቆም ትልቅ ነገር ነው። አቶ ቤቴ በርሶ ልጀምርና ወላጅና አቶ ወይዘሮ ማርታ ቀደም ብለን እኔና ቆንጅት በመግቢያው ላይ ጠቀስ እንዳደረግ ነው ከአባቶ አቶ ደመቀ ተክለወልድ ጋር በመሆን እንደ አውሮፓውያን የዘመን አቆጣጠር በ1977 በኢትዮጵያ የዘመን አቆጣጠር እንግዲህ 69 እና 70 መሆኑ ነው ፕሮጀክት መርሲ የተባለውን ይህን በጎ አድራጎት ድርጅታቸውን እዚህ ዩናይትድ ስቴትስ ውስጥ ማቋቋማቸውን የህይወት ታሪካቸውም ስለ ድርጅቱ የሚገልጹትም ጽሁፎች ያስረዳሉ። እርስዎ ያኔ ልጅ እንደሚሆኑ ገምታለሁ። በመላው ዩናይት ስቴትስ ያለው አጠቃላይ የኢትዮጵያዊ ቁጥርም እንዲሁ እንዳሁኑ በመቶ ሺዎች የሚቆጠር ግዙፍ አይመስለኝም እና በተለይ የድርጅቱ የመጀመሪያ 10 እና 15 ዓመታት ምን ይመስል ነበር? እርስዎ ነፍስ ካወቁና ከደረሱበት በኋላ ያለውን ታሪክ በአጭሩ የተረዱትን ቢያጫውቱን።
አመሰግናለሁ። ፕሮጀክት መርሲ መጀመሪያ ሲጀመር አላማው ስደተኞችን መርዳት ነበር። እኛም እንደ ቤተሰብ ስደተኛ ስለነበር ወይዘሮ ማርታና የአቶ ደመቀ የመነሻው ሀሳብ ሌሎች ኢትዮጵያውያኖች በዛን ጊዜ እንግዲህ በለውጡ ምክንያት በጣም በልዩ ልዩ ሀገራት የተበተኑን ኢትዮጵያኖች ነበሩ። በጅቡቲ፣ በኬንያ፣ በሱዳን የመጀመሪያው ስራው ስደተኞችን መርዳት ነበር፣ መደገፍ። እዛው ባሉበት ተፈናቃዮች ባሉበት ካምፕ ውስጥ አልባሳት፣ ምግብ፣ መድኃኒት እንዲሁም ደግሞ ሱዳን ውስጥ በጣም ብዙ ስለነበሩ ትምህርት ቤቶች በመክፈትና ሌሎችም ደግሞ ትምህርት ቤቶች የከፈቱ ድርጅቶች ጋር አብሮ በመስራት ነበረ። የሚገርመው ነገር ወይዘሮ ማርታና አቶ ደመቀ መጀመሪያ ይህንን ሀሳብ አንስተው እዛው አሜሪካን ሀገር ላሉት አዲስ ጓደኞቻቸው ሲያወያዩ አንዳንዶቹ እናንተ እኮ ራሳችሁ ስደተኛ ስለሆናችሁ እና ምንድን ነው ራሳችሁንም ማትረዱት የሚል ጥያቄ ቀርቦላቸው ነበረ። ዞማታና አቶ ደመቀ መልስ ለዛ ጥያቄ በጣም ቀላል ነበር። እኛ ይኸው እዚህ አሜሪካን ደርሰናል፣ እኛ ደህና ነን፣ ግን በጣም የተቸገሩ ኢትዮጵያኖች አሉ በሚል ነው የጀመሩት። ግን እንደሚታወቀው በምስራቅ አፍሪካ እና በምዕራብ አፍሪካ በዛን ጊዜ ዩጋንዳም ሆነ በላይቤሪያ በደረሱ ችግሮች ምክንያት ብዙ ተፈናቃዮች ነበሩ እዚሁ ካምፖች ውስጥ የሚኖሩ። ስለዚህ ኢትዮጵያኖችን ለመርዳት ተብሎ የተጀመረው ስራ ለሌሎቹም በረከተ። በዚሁ ምክንያት ነው ፕሮጀክት መርሲ 7 አፍሪካን ሀገሮች ውስጥ ይሰራ የነበረ። ሁለተኛው ዘርፍ ሀገራችን በኢትዮጵያ አቆጣጠር በ1977 ድርቅ የገባ ጊዜ ለመርዳት የተሞከረበት ከፍተኛ ጥረት ነበር። የዛ ጥረት ዋና ሚና የሀገራችን የሚታወቀው አጥሚትን፣ ምግብና መድኃኒትን FDA ፉድ ኤንድ ድራግ አድሚኒስትሬሽን በሚባለው ድርጅት አጽድቀው ያንን አጥሚት አሜሪካን ሀገር ተሰርቶ በዛን ጊዜ 47% አጃ፣ ቀሪ 53% ግን አልሚ ምግቦች እንደ ወተት፣ ቫይታሚኖች፣ ሚነራሎች እንደዚህ አይነት ነገሮች ተቀላቅለውበት ወደ ኢትዮጵያ 930,000 ኪሎ የተመጣጠነ አጥሚት ተልኮ ወይዘሮ ማርታና አቶ ደመቀ ግን በዛ አላቆሙም። ያንን አሰራር ያንን ፎርሙላ እንበለው ለሌሎች ድርጅቶች በማበርከት አጥሚት ከዛ በኋላ በ30 አገሮች አብዛኛዎቹ ሩቅ ምስራቅ ያሉት ተጠቅመውበታል። እና ሆነ የሚባሉ እነዚህ ናቸው።
እስኪ አሁን ደግሞ ኢትዮጵያ ከተመለሱ በኋላ ያከናወኗቸውን ስራዎች እንመልከትና የአንደኛና የሁለተኛ ደረጃ ትምህርት ቤቶች፣ የጤና ጣቢያ፣ ሆስፒታል ጭምር ተገንብተዋል። ምን ያህል ሰዎችን ተጠቃሚ ያደረጉ ፕሮጀክቶች ናቸው በወይዘሮ ማርታና በአቶ ደመቀ የተመሰረቱት? እነዚህ ግልጋሎቶች ያመጡትንም ለውጥ ጨምረው ቢያጫውቱን አቶ ቤቴ።
መልካም። አሁን የተጠቀሱት ስራዎች በአጠቃላይ የፕሮጀክት መርሲ ሁለተኛ ዘርፍ ከእርዳታ ስራ ወጥቶ ወደ ልማት ስራ ከገባ ወዲህ የተሰሩ ስራዎች ናቸው። የስራዎቹ ምክንያት አንድ ብቻ ነው። ይኸውም ህይወትን ለማሻሻል እና ህይወትን ለመለወጥ ነው። ያ ህይወት የአንድ ሰው፣ የአንዲት ልጅ፣ የአንድ ልጅ ሊሆን ይችላል፣ የአንድ ቤተሰብ፣ የአንድ አካባቢ፣ ከዛም እየተስፋፋ ሊሄድ ይችላል። ህይወትን ለማሻሻል፣ ለመለወጥ፣ ለመርዳት የተሟላ ፕሮግራሞች ያስፈልጋሉ። ስለዚህ እነዚህ ትምህርት፣ ጤና፣ ምግብ ዋስትና፣ መሰረተ ልማት እና ሙያ እንዲሁም ከሙያ ጋር ተያይዞ የገቢ ምንጭ የማግኘት እድል የተሰሩበት ምክንያት ይሄ ነው። ትምህርት ቤቱ የጀመረው በ355 ተማሪዎች ነው። አንድ 26 ዓመት እንደዚህ ሆኖታል፣ ከዛም ትንሽ ሊበልጥ ይችላል። ዛሬ 1875 ተማሪዎች አሉት። ከህፃን መዋላ እስከ 12ኛ ድረስ አንድ የጤና ሳይንስ ኮሌጅም አለ። የሚገርመው ነገር ግን የአካባቢው ሰው ትምህርትን በጣም ስለሚፈልግ ለልጆቻቸው በጣም ወሳኝ ሆኖ ስላገኘው እኛ የመጀመሪያው ትምህርት ቤት ብንከፍትም አሁን የተቦን አካባቢ ዛሬ በጠቅላላ 9 ትምህርት ቤቶች አሉ። 5000 ተማሪዎችም ያህል የሚሆኑ አሉ። ጤናን በሚመለከት ሆስፒታሉ የጀመረው እንደ ክሊኒክ ነበር። አሁን የተሟላ ነው። 52 አልጋ አለው። ጀነራል ፕራክቲሽነር ዶክተሮች አሉት። 30 ነርሶች አሉ። 6 አዋላጆች፣ ለታካሚ የሚያስፈልጉ ክፍሎች በሙሉ አሉት። ሰፊ ድጋፍ እየሰጠ ያለው ለአካባቢ ሰው ነው። አብዛኛውን ጊዜ አምቡላንስ ተጠቃሚዎች ነፍሰ ጡር እናቶች ናቸው። ህብረተሰቡ ስለ ጤና እንዲማር ሆስፒታል ስላለ ብቻ ህብረተሰቡ ወደ ሆስፒታል እንዲመጣ አይፈለግም። የሚፈለገው በሽታው ባለበት ቦታ መቅረፍ ነው። በእርግጥ በሽታ ከገባ ሆስፒታሉ አለ። ስለዚህ እንዲህ አይነት ስራ እየተሰራ ነው። ከምግብ ዋስትና ጋር ተያይዞ ፉድ ሴኩሪቲ ሳይሆን ኑትሪሽን ሴኩሪቲ። ፉድ ሴኩሪቲ ማለት በልቶ ማደር ሆድ እንዲሞላ የሚወሰድ እርምጃ ነው። ግን ኑትሪሽን ሴኩሪቲ ለጤና የሚያገለግል የተመጣጠኑ ልዩ ልዩ አይነት ምግቦች እንዲቀርብ ማድረግ። ፕሮጀክት መርሲ ራሱ በእርግጥ ለተማሪዎች ቁርስና ምሳ ምግብ ተጀመረ 20 ምናምን አመት አልፏል። አሁንም ቀጥለናል። ተመጣጠነ ምግብ ለቁርስና ምሳ እናቀርባለን። ግን ፕሮጀክት መርሲ ይሄንን ያቀረበ ማታ ማታ ቅዳሜና እሁድ ክረምት ምን ይሆናል? ስለዚህ ልክ እንደ ጤናው የፕሮግራም ተዘርግቶ ህብረተሰቡም ደግሞ እኛ ህብረተሰቡን ግብርና አላስተማርንም። ትንሽ ያስተዋወቅነው ነገር ቢኖር አልሚ ምግቦችን ለምሳሌ እንደ ብሮኮሊ፣ እንደ ካሮት፣ እንደ ስፒናች እንደዚህ አይነት ነገሮችን በማስተዋወቅ ነው። ህብረተሰቡ ከዛ አንስቶ የሚቀጥለውን ተግባራዊ አርጓል ያረጋል ይቀጥላል። መሰረተ ልማትን በሚመለከት መንገድ፣ ውሃ፣ የሚያስፈልጉ ህንፃዎች በእርግጥ መሰረተ ልማት ላይ መንገድን መጠገን፣ ውሃው በየቀኑ እንዲገኝ ማድረግ ከበድ ያሉ ስራዎች ናቸው፣ ግን አስፈላጊ ናቸው። የመጨረሻው የሙያና የገቢ ምንጭ ነው። ሀገራችን በእርግጠኛ የምናገለግላቸው ወገኖቻችን ገጠር ውስጥ ናቸው። ዋና እውቀታቸው ግብርና ነው። ስለዚህ ግብርናን ተንተርሶ የሚሰሩ ስራዎች ገቢ ለማግኘት ሌላ ደግሞ ሙያ ጋር ተያይዞ አዲስ ሙያዎች አሁን እዚህ ህንፃዎች የተሰሩት መሀንዲሶቹ እነዛን የቀየሱት እነዛን ዲዛይን ያደረጉ ያቀረቡት ከአዲስ አበባ ሊሆኑ ይችላሉ። ዋና ስራው የተሰራው ግን እዛው ባለው ህዝብ ነው። ስለዚህ ከዛ አካባቢ አሁን የግንባታ ስራ፣ የብረት ስራ፣ የእንጨት ስራ፣ የውሃ ስራ፣ የኤሌክትሪክ ስራ ተምረው እዛ የተሰራውን ፕሮጀክት ጨርሰው ራሳቸው ደግሞ ያንን ሙያ ይዘው ሌላ ቦታ እየሄዱ የሚሰሩ በጣም ብዙ አሉ። እና ይህ እንዳልኩት የተሟላ ለውጥ ለማምጣት የተሟላ ፕሮግራሞች ያስፈልጋሉ።
በጣም ይገርማል። በአንድ ድርጅት ሳይሆን በትልቅ የመንግስታዊ መዋቅር የሚሰራ ነው የሚመስለው። እርስዎ ደግሞ ወዲሁም የድርጅቱ ፕሬዚዳንት እንደመሆነው ስራውን በጥልቀት እና በዝርዝር ያውቃሉ። የወላጆቹን አስተዋጽኦ ብቻ ሳይሆን እርስዎ ያሉበት መሆኑንም መረዳት ይቻላል። ወደ ሌላው እንግዳችን እንሂድ። ዶክተር አብዲ አርሞሎ ከምንነጋገርበት ጉዳይ ጋር የተያያዘ ታሪክ አለዎት። ይሄ የሚማርክ የብዙዎችንም ህይወት የለወጠ በአንድ ቤተሰብ የተጀመረ ስራ ቁጥሩ ምናልባትም መገመት ከምንችለው በላይ ህይወትን ማሻሻል ብለዋል አቶ ቤቴ። ያን ያደረገ ምናልባትም እንደምገምተው የተቦን አካባቢ ይመስለኛል ያደጉት። የዛሬ 26 ዓመት አቶ ቤቴ እንዳጫወቱን የጀመረው ትምህርት ቤት ተማሪ የነበሩ ይመስላሉ። መቼና እንዴት ተማሩ? በምን መንገድ ከዚህ ድርጅት ጋር ህይወቶ ተቆራኘ? ዛሬ እርሶ ኒውሮሰርጅን የአንጎል ቀዶ ህክምና ባለሙያ ነዎት። ለዚህ ለመብቃቶስ ምን ያህል አስተዋጽኦ አደረገ? እስኪ የገዛ ታሪኮን በእነኚህ የበጎ አድራጎት ስራ ላይ ጊዜያቸውን ህይወታቸውን በሰጡ ሰዎች ህይወት ውስጥ እንመልከት።
በጣም አመሰግናለሁ። ያደግኩት ፕሮጀክቱ ባለበት አካባቢ ነው የተቡም እና እኔ እንደዚሁ ለትምህርት ሲደርስ በዛው በፕሮጀክት ሜሲ ስር በሚገኝ ትምህርት ቤት ውስጥ እዛ እንድገባ እድሉን እንዳገኝ ተደርጌያለሁ። ስለዚህ የተማርኩት ፕራይመሪ እና ሃይ ስኩል እዛው ትምህርት ቤት ነው። ያው እዛ ትምህርት ቤት በመማሬ ያገኘሁት ጥቅም እንደ ማንኛውም እዛ ትምህርት ቤት እንደተማረ ተማሪ ትምህርት ቤቱ በዛ ሳይም በነበረው ሜቢ ኢትዮጵያ ውስጥ ካሉ ትምህርት ቤቶች ኢንፍራስትራክቸር በማሟላት አስተማሪዎችን በማሟላት እንዲሁም ደግሞ የኢንተርናሽናል አስተማሪዎች ኤክስፖዠር እዛ ገጠር ውስጥ መብራትና ውሃ በሌለበት ኦልሞስት ጨለማ በሚመልስ አካባቢ ውስጥ ኢንተርናሽናል ስኩል ክራይቴሪያ በሚያሟላ ትምህርት ቤት እድሉን አግኝቼ ተምሬያለሁ። ከዛም አሁን ላለሁበት የሙያ ዘርፍ ደግሞ የነበረው አስተዋጽኦ እንደዚሁ ትልቅ ነው። የተለያዩ ገስቶች ይመጣሉ ከአሜሪካ፣ ከተለያየ ዓለም አይነት በሙያም በተለያየ ፕሮፌሽን ቅድም ቤቴም የጠቀሰው ካሉት ስራ ጋር በሚገናኝ መንገድ የሐኪሞች ይመጣሉ፣ የሐኪም ቡድኖች ይመጣሉ። ከእነሱ ጋር በነበረን ኤክስፖዥር ሕክምና ምን እንደሆነ እዛው ያው ገጠር ውስጥ ሆነን በደንብ ኤክስፖዝድ ሆነናል ማለት ነው እና እዛ ትምህርት ቤት ውስጥ በመኖሬ እነዚህን እድሎች አግኝቻለሁ። ዛሬ የደረስኩበትንም ፕሮፌሽን እንዳገኝ ትልቅ እገዛ አድርጎልኛል ማለት ነው።
ቆንጅት፣ በአይን የሚታይ የሚያበረታታም ምናልባትም ዶክተር አብዲ ዛሬ ለሚሰሯቸው ስራዎችም ራሳቸውም በዛ መንገድ እንዲሄዱ የሚያደርግ ትልቅ ትርጉም ያለው ነገር ያየን ይመስለኛል።
የወይዘሮ ማርታንና የአቶ ደመቀን ጥረት ውጤት አጉልቶ የሚያሳይ ነገር ነው።
ትክክል ብለሻል ቆንጂት። በርግጥም ያን መሰለ እድል ሁኔታ መፍጠር በራሱ የሚቀጥለውን ያሳምራልና። ወደ አቶ ቤቴ ከመመለሳችን በፊት ምሳሌነቱ ሌሎችን ትርጉም ያለው ስራ እንዲሰሩ ማነቃቃቱ ያገልግሎቱን ያህል ትልቅ ነውና፣ ምናልባትም የሚቀጥለውን ምዕራፍ ስናስብ እንዲያ ባለ ደረጃ የሚሰራው ከመጠንና ከትልቅነቱ ባላነሰ በአቅም ሰዎች የሚያደርጉትን ነገር ትልቅ ቦታ ሊሰጠው ይችላልና። ይሄን ቃለ ምልልስ ከማድረጋችን በፊት አቶ ቤቴ ሲያናግሩን ነበር። ስለ እናታቸው ስራ ስናወራ ከልባቸው በጣም ትልቅ ቦታ የሚሰጡት አንድ ነገር አንስተዋል። ማን ይህን መሰል አርአያ የሚሆን የሌሎችን ህይወት ለማሻሻል ለመርዳት በተግባር በሚያግዝ ስራ በተጨባጭ ኃላፊነት ይወስዳል? እንጣትም ብትሆን በሚችለው አቅም ማገዝ ስለሚኖረው ፋይዳ የተለየ ትኩረት የሚሰጡትን ሀሳብ አንስተው ነበረ። እሱን እናጋራና እርስዎ ዛሬ እንግዲህ ብዙ ህመምተኞችን የሚረዳ ሐኪም ኖት። ብዙ ሐኪሞች የሌሉበት የሙያ ዘርፍ ውስጥ ነው እርስዎ ያሉት እንደምረዳው። እስኪ ከራስዎ ህይወት ከራስዎ ገጠመኝና ከዛም ደግሞ ከዚህ ተምሳሌት የወሰዱት ነገር ጋር አዛምደው ቢነግሩን። በተለይ አቶ ቤቴ በጣም አጥብቀው የተመኙት የሚመስል የሚቀጥለው ምዕራፍ የሚያሳስባቸው ይመስላል። የግድ ይሄን ፕሮጀክት መርሲን ሳይሆን ማንም ሰው ባለበት የሌላ ሰውን ህይወት መለወጥ የሚችል እድል አለው፣ ባገኘም ጊዜ ሊረዳ ይችላል የሚለውን ሐሳብ የሚገፉ ይመስላል። በርሶ በኩል ምን ይላሉ?
እውነት ነው። ቅድምም ቤተም እንዳነሳው ወይዘሮ መርታና አቶ ደመቀ ሲያቋቁሙት ይህን ፕሮጀክት ኑሯቸው ወይም የተደላደረ ኑሮ ውስጥ ሆነው አልነበረም። ኦልሞስት ስደት ህይወት ውስጥ ሆነው ነው ይህን ፕሮጀክት አሁን የደረሰበት እንዲደርስ ያደረጉት እና በዚህም የተነሳ ኮሌጅ ዩኒቨርሲቲ በገባሁበትም ጊዜ ይህንን ነገር ከዛ የተማርኩት ነገር ስለነበረ ትምህርት ቤት የሚማሩ ከኛ ጋር ተመሳሳይ ኮሌጅ ውስጥ የሚማሩ ተማሪዎች ቤተሰቦቻቸው ማያግዟቸው ወይም ደግሞ አቅም የሌላቸው ልጆችን እንደዚሁ ከጓደኞች ጋር ሆነን በማይታወቅ ስም አሳይን አድርገናቸው በየወሩ የምናደርገው ኮንትሪቢሽን ነበረ። እንግዲህ ይህን ስልህ እኔ በመማርበት ጊዜ የተደላደለ ኑሮ ውስጥ ሆኜ አልነበረም። የገበሬ ልጅ ነኝ ከሚላክልኝ የተወሰነ ነገር አድርጌ ማለት ነው እና ከዛም በኋላ ከወጣሁ በኋላ በሆስፒታሎችም በማገለግልበት ጊዜ የተቸገሩ ፔሸንቶችን ከኖርማል ሕክምናው እርዳታ ውጪ አግዛለሁ። ከዛም ባለፈ ጎን ለጎን ያቋቋም ነው አንድ የቢዝነስ ዩኒት አለኝ ከጓደኛዬ ጋር። እዛም ላይ የራሱ ፋውንዴሽን በማቋቋም ላይ ነን እና ይህንኑ ተመሳሳይ ራዕይ ትምህርት ቤቶች ላይ ውሃ ማውጣት ላይ ፎከስ ያደረገ ካምፓኒ የመመስረት እቅድ ላይ ነው። ይሄ ከዛ ያገኘሁት ትምህርት ነው። ይሄ ማንኛውም ሰው ሊያደርገው የሚገባ ሰው ልጅ ካለው ነገር አካፍሎ ለሌላ ሰዎች መትረፍ እንደሚችል ትልቅ ትምህርት የወሰድኩበት ነው። ስለዚህ ሌላውም ሰው ከዚሁ እንዲማር አበረታታለሁ።
በጣም ነው የምናመሰግነው። ይመስለኛል ሀሳቡ በትክክል ከአድማጮቻችን ዘንድ ደርሷል። ሌሎች እንዲወያዩበት ያሉበትም እንዲህ ያለ ታሪክ በሚነገር ጊዜ ስለ ራስም ስለ አካባቢም ያሉ ሁኔታዎችን እንድንመለከት ይጋብዛል። ቆንጅት፣ ለአንቺ ጥያቄ መስመሩን ወደ አንቺ ላምጣ።
አቶ ቤቴ፣ ለዚህ ውይይት ዝግጅት ለማድረግ አስቀድመን ባነጋገርነው ጊዜ እናታችን በእርግጥ ብዙ ትልቅ ስራዎችን ሰርተዋል፣ ነገር ግን የእሳቸውን ታሪክ በአድናቆት በማውሳት አይደለም አሁን ሊደመደም የሚገባው። እኛ እናታችን የሚከበሩልን የእሳቸውን ፈለግ የሚከተሉ ሰዎች ያፈራን እንደሆነ ነው ብለውን ነበር። እንደውም እኛንም መገናኛ ብዙሃን በዚህ ረገድ ትልቅ አስተዋጽኦ ይኖራችኋል ብለውን ነበር እና እስኪ እሱን ጠቀም አድርገው ለአድማጮቻችን ያንን ሀሳብ ያካፍሉልን።
እውነት ነው የተነሳው ነገር። እንግዲህ ወይዘሮ ማርታ አሁን በህይወት የሉም፣ ግን ስራዎቻቸው እንዲሁም ደግሞ ያስተማሩን ኖርማል ይሄ የትምህርት ቤት ኖርማል ኤዱኬሽን ብቻ አይደለም ከሳቸው የተማርነው። ሰው ማክበርን ተምረናል፣ ፍቅርን ተምረናል፣ ማካፈልን ተምረናል፣ ከሰዎች ጋር እንዴት ኢንተራክት ማድረግ እንዳለብን ተምረናል፣ ሰላምታ እንዴት መብላት እንዳለብን እያንዳንዱን ነገር እንደ እናት ሆነው ባላቸው ጊዜ ምሳ በምንበላበት ቁርስ በምንበላበት ጊዜ እዛው ቁጭ ብለው አጠገባችን ያስተማሩ ሴት ናቸው። እኔ ልጆቼ ላይ እንዲሁም ደግሞ ሌላ አጠገብ ያሉት ላይ ይህንን ሳረግ ነው ስለ ሀገር ፍቅር፣ ሰዎችን ስለ መውደድ፣ ስለ መከባበር እያንዳንዱ ነገር ያደረጉትን ነገር ማንጸባረቅ ስንችል ነው። ይህን በደንብ አምንበታለሁ። ከእኔ ጋም የተማሩ እዛ ትምህርት ቤትም የተማሩ ሰዎች ይህንን ይጋራሉ። በቀደም የአስክሬት ሽኝት ፕሮግራም ላይ ይህንኑ ነገር ሪፍሌክት ሲደረግ ነበረ።
ብዙዎች በዚህ ሰዓት የሚከታተሉ ሰዎች የስራውን ያህል የወይዘሮ ማርታ ማንነት ማወቅ ይፈልጋሉ ብዬ ገምታለሁ። የመጨረሻ ጥያቄ ለእርሶ ነው የምሰነዝረው። አቶ ቤቴ፣ ትልቅ ክብር ከሚሰጠው ከዚህ የበጎ አድራጎት ስራቸው ውጭ ያለውን የወይዘሮ ማርታ ማንነት በመጠኑ ብናይ፣ ለመሆኑ ምን አይነት ሰው ነበሩ? እንደ እናትስ እንደ ታዛቢ ማየት ቢችሉ ምን አይነት እናት ነበሩ? ኃይለኛ ናቸው ወይ? የሚያስቆጣ ነገር ሲገጥማቸው ምን ያደርጋሉ? የመሳሰሉትን ጨምረው።
በእርግጥ ወይዘሮ ማርታ በጣም እኔ ልጇም ቢሆን እና ይህን ስል ምናልባት አንዳንዶቻችሁ ይህንን የምትሰሙት ሊገርማችሁ ይችላል። ግን ወይዘሮ ማርታም አቶ ደመቀም ልጃቸውን ቢሆንም በጣም የሚገርሙ ሰዎች ናቸው። ወይዘሮ ማርታ በእርግጥ በራዕይ የተሞላች ሁልጊዜ በዓላማ የምትሄድ ያ ራዕይና ያ ዓላማ መሰረታዊ አድርጎ የቆመበት ፍቅሯ፣ ለልጆች ያላት ፍቅሯ፣ ለሀገር ያላት ፍቅሯ፣ ለአረጋውያን ያላት ፍቅሯ፣ ሁሉም ነገር ተሻሽሎ ለማየት ያላት ፍላጎት ይዛ በጣም ወሳኝ ነበረ። እንዲያውም ይሄ አብዛኛው ስራ የተሰራበት ምክንያት ይሄ ነው ብዬ አስባለሁ። አዎ፣ በእርግጥ እንግዲህ እንደ ወይዘሮ ማርታ አይነት ሰው አልፎ አልፎ ትቆጣለች፣ አንዳንዴም ታዝናለች። ግን ብትቆጣም ብታዝንም አንዳንድም ይደክማታል ብትደክምም ይህ ሁሉ ተያይዞ ለአንድ ዓላማ ነበረ። ይኸውም ቅድም እስካሁን የተነጋገርናቸውን ነገሮች ተግባራዊ ለማድረግ የስራ ሰው ነበረች። ሌት ተቀን እኔ በእርግጥ የምነግራችሁ አሁን እነዚህ የመጨረሻ ሶስት ወራት አደከሟት እንጂ ከዛ በፊት በዚህ ሶስት ወራት ነው 91ኛውን ዓመት ልደቷን ያከበረችው። ያንን እስከምታከብር ድረስ ጠዋት 12 ሰዓት ምንም ጥርጣሬ የለውም አልጋ ወጥታለች። 12:30 ተዘጋጅታ ለመሰማራት ነው። ደክሞኛል ልረፍ፣ ቫኬሽን ልውሰድ፣ እንደዚህ አይነት ነገር የሚባል የለም እኛ ቤት አልነበረም። እንዲያው አንድ ትንሽ አስቂኝ ታሪክ ነግራችሁ፣ በጋው አለቀና ውጭ ሆነን በጋው አለቀና ትምህርት ቤት ሊከፈት ነበረ። ትምህርት ቤቱ ሰኞ እንደሚከፈት ቅዳሜ ልጆች በዚህ እኮ በጋ ምንም አይነት ቫኬሽን እኮ አልሄድንም፣ ነገ ቫኬሽን እንሄዳለን ተብሎ ቀን ቫኬሽን ሄድን ለአንድ ቀን። ይህ እውነት ወንድም የቤት በቃ የምንስቅበት ታሪክ ነው። እና እንደዚህ ይወጣዋል። እና እንደዚህ አይነት ሰው ናት። በእርግጥ ነው ፈጣሪም በጣም ልዩ ቅባት እሷና አቶ ደመቀ ላይ አስቀምጧል እና ሁለቱም ለፍተዋል፣ ደክመዋል፣ አላሳፈሩም። እንግዲህ ከአሁን በኋላ ያለው የእኛ ድርሻ ነው። ይህንን ራዕይ፣ ይህንን ፍቅር፣ ይህንን ዓላማ ይዘው አልሄደችም። ስለዚህ እንግዲህ ይህንን የመግፋት የማስጨረስ እዚህ ፕሮጀክት መርሲ ውስጥ ብቻ ያለ ነው ሳይሆን ሁላችንም ነው።
ግሩም ነው። ቆንጅት፣ መቼም በጣም የሚመስጥ የምናውቃቸውን ወይዘሮ ማርታን የምናውቃቸው ይመስለናል፣ ግን ከምናውቃቸው የትን ያህል የገነኑ መሆናቸውን ነው ታሪካቸውን ያየ ነው። ታሪኩ ያጓጓል። ከዚህም በላይ በተወያየን ነበር፣ ግን የሰዓት ገዳቢነት አለና ለዛሬ ውይይታችን እንቋጭ።
አቶ ቤቴ፣ ዶክተር አብዲ እጅጉን አድርገን እናመሰግናለን።
እግዚአብሔር ይስጥልኝ።
እኛም በጣም እናመሰግናለን። ይህንን የመሰለ በጎ ስራ በትንሹ ሌላው ህዝብ እንዲሰማውና እንዲማርበት እድሉን ስለሰጣችሁን እናመሰግናለን።
ቴንኪው ለሁለታችሁም።
አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ሰዓቱ ነው።
ይህንን ህንፃ አጋርጠ ይሞታሉ አለ ወንጀል ከሰው ወንበር ላይ ደግሞ እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምልኮታል። ይሄንን ባያደርጉ ግን ታሪክ ይፈራል።
የጊዜ እንጂ የሰው ጀግና የለውም ይባላል ብዙ ጊዜ። ወይ ጊዜ
የዛሬ ሳስበው የነገን ፈራሁ። ወይ ጊዜ መምጫው ታውቆ በጊዜ በሩም በዘጋሁት
አያሌ ኢትዮጵያውያንን ህይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም፣ ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል።
ዜና አንባቢው ዳሪዮስ ሞዲ ድምፃዊቷ ኮኮ ሰብስቤ የዛሬውን ቀን አስቤ ብላችኋለሁ። ቆንጅትና ሉላ በዝግጅቴ መግቢያ ላይ የተላለፈው በዘመነ ደርግ የህዝብ ተወካዮች ምክር ቤት አባል የነበሩ አንድ የሃይማኖት አባት ኮሎኔል መንግስቱ ኃይለማርያም ራሳቸው ባሉበት ስብሰባ ላይ ከተናገሩት የተወሰደ ነው። የዛሬውም ቀን ለታሪክ በታሪክ ለታሪክ ይናገራል ያናግራል። እስቲ እንግዲህ ዛሬ ግንቦት 20 ነውና ስለ ግንቦት 20 ጥቂት እንጨዋወት። የኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ በ1967 ዓ ም መስከረም 2 ቀን ስልጣን ላይ ሲመጣ መጀመሪያ ያወጣው አዋጅ የህዝባዊ በዓላትንና የረፍት ቀናትን የሚደነግገውን አዋጅ ነው። ከዛ ጊዜ ጀምሮ መስከረም 2 ቀን ደርግ ከስልጣን እስከወረደበት እስከ 1983 ዓመተ ምህረት ድረስ ብሔራዊ በዓል ሆኖ ሲከበር ቆይቷል። ደርግ ከስልጣን ከወረደ በኋላ ኢህአዴግ በ1983 ዓመተ ምህረት ኢትዮጵያን እንደተቆጣጠረ ግንቦት 20 በተለይ የሽግግር መንግስቱ ከተቋቋመበት ከ1984 ዓመተ ምህረት ጀምሮ ጠቅላይ ሚኒስትር አብይ አህመድ እስከመጡበት ጊዜ እንግዲህ ለነዛ ሁሉ ዓመታት ግንቦት 20 ሲከበር ቆይቷል። ይሄ ግንቦት 20 ዛሬም እሁድ ዋለ እንጂ የ2015 ዓመተ ምህረትን የሌላዎቹን ጊዜያትን ተውና የግድግዳ የኪስ ማስታወሻዎችን ብታዩ አጀንዳዎችን ብትመለከቱ ግንቦት 20 ቀደም ሲል ህወሓት ኢህአዴግ እያለ ደርግ የወደቀበት ነበር የሚባለው። ህወሓት ኢህአዴግ ከስልጣን ከተወገደ በኋላ ደግሞ በዓሉ ግን በጦርነቱም ጊዜ አሁንም ዘንድሮም እሁድ ዋለ እንጂ አይከበርም የሚል ነገር የለም። በየአጀንዳው ላይ ደርግ የወደቀበት አይበል እንጂ ግንቦት 20 በዓል መሆኑን የሚያመለክት ሰረዝ ነገር ተደርጎ በየካለንደሩ ላይ እናያለን። አንዳንዶች ህገ መንግስቱ ሲሻሻል አብሮ የሚሻሻል ነው የሚሉ ሰዎች አሉ። ህገ መንግስትንና የበዓላት አከባበርን ምን አገናኘው? አድማጮቼ፣ ዛሬ ፕሮግራሜን እዚህ ላይ ላብቃ። የዛሬ 15 ቀን እንገናኝ።
እስቲ እዚህ ጋር ደግሞ ለጥቂት ደቂቃዎች ወደ ሙዚቃው ዓለም ዜና እረፍት ዞር እንበል።
Touch of your hand makes my pulse react. That is only the thrill.
ዝነኛዋ አሜሪካዊት ድምፃዊት ቲና ተርነር በ83 ዓመቷ ባለፈው ረቡዕ ዜና እረፍቷ ከተሰማ ወዲህ በድምፃዊነቷ ብቻ ሳይሆን በጥቃት ሰለባ በሆኑ ሴቶች ድምፅነቷ ጭምር በዓለም ዙሪያ በብዙዎች ዘንድ በአድናቆት እየታሰበች ትገኛለች።
በችግረኛ የገበሬዎች ማህበረሰብ ውስጥ አድጋ ከዚያም የመድረክ አጋሯ ከነበረው ከአይክ ተርነር ጋር ጥቃት የተመላበት የትዳር ህይወት ያሳለፈችው ቲና ራሷን ከዚያ አስከፊ ህይወት ካላቀቀች በኋላ በሙዚቃ ሙያዋ እጅግ ከተዋጣላቸው ዝነኛ ድምፃውያን መካከል አንዷ ለመሆን በቅታለች።
ሙሉን ታሪክ ለማሰማት ታዲያ ሰዓታችን የፈቀደ አይመስልም። በሌላ ጊዜ እናቀርባለን። የዛሬውንም የራዲዮ መጽሔት በዚሁ ቋጨን። ሰላም፣ ደህና አደሩ።
There's a name for it. There's a phrase that is. But whatever the reason to do.